አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። ኢትዮጵያ ውስጥ ከሁለት ዓመታት በኋላ የሚካሄደው ምርጫ ነጻ እንደሚሆን ጠቅላይ ሚኒስትር አብይ ያስታወቁ፣ በኤርትራ ጦርነቱ ያበቃ ቢሆንም ከባድ ሁኔታ የሚጠብቃት አሁን መሆኑ ተገለጸ የሚሉት ርዕሶች ነው በዛሬው አፍሪካ በጋዜጦች ቅንብራችን የምንመለከተው።
ሮይተርስ የዜና አገልግሎት በዘገበው መሰረት ኢትዮጵያ ውስጥ ከሁለት ዓመታት በኋላ የሚካሄደው ምርጫ ነጻ እንደሚሆንና በአገሪቱ በተደረገው የፖለቲካ የኢኮኖሚና የዲፕሎማሲ ለውጥ ምክንያት የምርጫው ጊዜ እንዲዘገይ አይደረግም ሲሉ ጠቅላይ ሚኒስትር አብይ አህመድ ባለፈው ቅዳሜ ተናግረዋል። ጠቅላይ ሚኒስትር አብይ አህመድ ባለፈው ቅዳሜ ባደረጉት የመጀመሪያ ጋዜጣዊ ጉባኤ የዓለም ባንክ የኢትዮጵያን በጀት ለመርዳት 1 ቢሊዮን ዶላር እንደሚያቀርብ መግለጻቸውን፣ ይህም በአገሪቱ በመካሄድ ላይ ካለው ለውጥ ጋር የተያያዘ መሆኑን ማስገንዘባቸውን ሮይተርስ የዜና አገልግሎት አውስቷል።
ምኞቴ ዲሞክራሲያዊ ምርጫ እንዲካሄድ ነው። እንደዛ ካልሆነ በስተቀር በምርጫ ውክልና ያላገኘ ማንኛውም ባለስልጣን ምን አይነት ህጋዊነት ይኖረዋል ሲሉ ዶክተር አብይ መናገራቸውን ዘገባው አክሏል። የዓለም ባንክና ሌሎች ለጋሽ ተቋማት ከ13 ዓመታት በፊት ከተካሄደው ምርጫ በኋላ ለባጀት ድጎማ የሚያቀርቡትን ገንዘብ ማቆማቸውን፣ ተቃዋሚዎች የድምፅ ውጤት ተጭበርብረዋል በማለት እንደተቃወሙት፣ ሁኔታው ባስከተለው ግጭት 200 የሚሆኑ ሰዎች መገደላቸውን የሮይተርስ ዘገባ ጠቁሟል።
በስልጣን ላይ ያለው የጥምረት ኃይል ተቃውሞን ያስናል በሚል ሲከሰስ ነበር። ገዢው ድርጅት ግን ሲያስተባብል ቆይቷል። ዶክተር አብይ ስልጣን ላይ ከወጡበት ጊዜ አንስቶ ግን ባለፈው ጊዜ ተፈጸሙ ስለሚሏቸው በደሎች በግልጽ ተናግረዋል። አንዳንድ የፖለቲካ ተቃዋሚዎች ግን የኢትዮጵያ ህዝቦች ዲሞክራሲያዊ ግንባር ስልጣን ላይ እስካለ ጊዜ ድረስ ተደረገ በሚባለው ለውጥ ላይ ጥርጣሬ አላቸው ይላል የሮይተርስ ዘገባ። የቀድሞ ጠቅላይ ሚኒስትር ከስልጣን እንዲወርዱ ያስገደደው በከፊልም ቢሆን ከፍተኛ የስራ አጥነት ድል በገጠማቸው ወጣቶች ተቃውሞ ምክንያት ነው።
የኢትዮጵያ ኢኮኖሚ ከአፍሪካ በፍጥነት ከሚያድጉት አንዱ ቢሆንም ኢትዮጵያ ወደ ውጭ የምትልካቸው የጨርቃጨርቅና የእርሻ ምርቶች በመንገዳገድ ላይ ስለሚገኙ ኢትዮጵያ ወደ ሀገር ለምታስገባቸው እቃዎች ለመክፈል የሚያስችላት በቂ ዶላር ለማስገኘት አልቻሉም ይላል ሮይተርስ የዜና አገልግሎት ያወጣው ዘገባ። ጠቅላይ ሚኒስትሩ ባለፈው ቅዳሜ ባደረጉት ጋዜጣው ጉባኤ ብዙ ቡድኖች የውጭ ምንዛሪን ደብቀው በመያዝ የኢኮኖሚ አሻጥር ሰርተዋል ማለታቸውን ዘገባው ጠቅሷል። መንግስት ቴሌኮም የሚገኝባቸው በርካታ የመንግስት ይዞታ የሆኑ ኩባንያዎች በከፊል ወደ ግል ይዞታ እንደሚዞሩ የገለጸ ቢሆንም በምን መልክና ፍጥነት እንደሚደረግ እስካሁን ባለው ጊዜ አለመግለጹን የሮይተርስ የዜና አገልግሎት ዘግቧል።
ብሉምበርግ የዜና አገልግሎት ደግሞ በኢትዮጵያና በኤርትራ መካከል የሰላም ስምምነት መደረጉ መልካም ሆኖ ሳለ ለኤርትራ ከባዱ ሁኔታ አሁን ነው ይላል። ለአስርት ዓመታት ያህል ግጭትና ውጥረት ሰፍኖ ከቆየ በኋላ ከ25 ዓመታት በፊት ከኢትዮጵያ ከተገነጠለች ወዲህ ሰላም ያገኘችው ለአምስት ዓመታት ያህል ብቻ ነበር። ሁለቱም አገሮች ከ18 እና ከ20 ዓመታት በፊት ጦርነት ካካሄዱበት ጊዜ አንስቶ ኤርትራ ተቃውሞን በማፈን በብሔራዊ አገልግሎት ላይ ገደብ የለሽ ውሳኔ ደነገገች። በዚህ ምክንያትም በአስር ሺዎች የሚቆጠሩ ኤርትራውያን ወደ ጎረቤት አገሮችና ወደ አውሮፓ ተሰደዱ ካለ በኋላ የብሉምበርግ ዘገባ ከፍተኛ የኤርትራ ባለስልጣን ህዝባችንን የሚያሳትፍ ሁኔታ መፍጠር አለብን ማለታቸውን ጠቁመዋል።
ህዝባችን በሀገሪቱ ፖለቲካ የሚሳተፍበትና በሀገሪቱ አካሄድና በመንግስታዊ አመራር ውስጥ ድምጽ እንዲኖረው የሚያስችል ሁኔታ መፍጠር እንፈልጋለን ሲሉ አቶ የማነ ገብረአብ አስመራ በተደረገው ቃለ መጠይቅ መናገራቸውን ገዢው ፓርቲ ህዝቡ በሀገሪቱ አስተዳደር ሊሳተፍ የሚችልበት የፖለቲካ አወቃቀር መድረክና ውይይቶች የሚኖርበት ሁኔታ ለመፍጠር እየሰራ ነው ማለታቸውን፣ ሆኖም በዝርዝር ሳይገልጹና መቼ እንደሚሆን ሳይናገሩ ማለፋቸውን ብሉምበርግ የዜና አገልግሎት ላይ የወጣው ዘገባ ጠቅሷል።
በብሔራዊ የልማት ሚኒስቴር መሰረት በ3.2 ሚሊዮን የሚገመት ህዝብ ያላት ኤርትራ በተግባር ላይ የዋለ ህገ መንግስት ስለሌላት ነጻ ፕሬስና ነጻ ህዝባዊ ማህበራት የሌላት ሀገር በመሆኗ የለውጡ ሂደት አዝጋሚ ሊሆን ይችላል ይላል ዘገባው። የተባበሩት መንግስታት ድርጅትና የሰብአዊ መብት ተሟጋች ቡድኖች የሰብአዊ መብት አያያዟን ክፉኛ ይነቅፋሉ ሲልም ዘገባው አክሏል። የኤርትራ መንግስት ከሶስት አመታት በፊት ቪየና በተደረገው የአገር ግንባታ ውይይት ላይ አካታች ስላሉት አሳታፊ ሂደት ተናግሮ ነበር። ፕሬዝዳንት ኢሳያስ ደግሞ አዲስ ህገ መንግስት እየረቀቀ መሆኑን ከአራት አመታት በፊት ተናግረው ነበር።
በሜዲትራኒያን ባህር በኩል አውሮፓ ለመግባት ህይወታቸውን ለአደጋ አጋልጠው ከሚሰደዱ ሰዎች ብዛት ኤርትራ አራተኛውን ቦታ መያዟን የተባበሩት መንግስታት ድርጅት ከሶስት አመታት በፊት ጠቅሶ እንደነበረ ኤርትራ መንግስት የሚሰደዱት የኢኮኖሚ ፍልሰተኞች ናቸው እንደሚል ብሉምበርግ የዜና አገልግሎት ጠቁሟል። ኤርትራ ውስጥ የሚያገኙት ክፍያ በግምት በወር ከ120 እስከ 270 ዶላር ብቻ መሆኑን ዘገባው አክሏል። ኤርትራ ሶማሊያ ያሉትን እስላማዊ ጽንፈኞችን ትደግፋለች በሚል ለ9 ዓመታት ያህል የተባበሩት መንግስታት ድርጅት ማዕቀብ ተጥሎባት ቆይታለች። ኤርትራ ግን የፖለቲካ ዓላማ ያለው ነው በማለት ማስተባበሉ አልቀረም። የኢትዮጵያ መንግስት ታዲያ በቅርቡ ማዕቀቡ እንዲነሳላት ጠይቋል ሲል የብሉምበርግ ዘገባ አስነብቧል። አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን ይላበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።